ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴሌስታር 15 ዲግሪ ዌስት በ12738 ሜጋሄርትስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። እናስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ መጋቢት 8 ቀን 2009 ዓመተ ምህረት ነው። ለሁለት ሰዓታት የሚቆየው መደበኛ ፕሮግራማችን የመጀመሪያው ክፍል አሁን ይጀምራል። በየሳምንቱ አርብ የምናቀርብላችሁ ከእናንተ ከአድማጮቻችን የደረሱን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ዝግጅታችንን አሰምተን የመጀመሪያው ክፍል ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜና።
የደቡብ ሱዳን የውጭ ጉዳይ ሚኒስትር ቃል አቀባይ የሙርሌ ጎሳ አባላት ጋምቤላ ውስጥ በመግባት 28 ሰዎች መግደላቸውንና 43 ህጻናትን አፍኖ መሰላቸውን ባወጣው መግለጫ አትቷል። የደቡብ ሱዳን ባለስልጣኖች የታፈኑ ህጻናት በአስቸኳይ ወደ አገራቸው መመለስ ያለባቸው መሆኑን እንደሚያምኑ፣ የስኪደረግ ድረስም የወያኔ አገዛዝ ወታደሮችን ወደ ደቡብ ሱዳን እንዳያስገባ መጠየቃቸውንና ድርጊቱን የፈጸሙትም ተገቢውን ቅጣት የሚያገኙ መሆናቸውን ቃል አቀባዩ ጨምሮ ገልጿል። በሻቢያ አገዛዝ ተማረው ወደ ኢትዮጵያ የሚገቡ ስደተኞች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱን የተባበሩት መንግስታት ድርጅት ምንጮች ገለጹ። እስካሁን ወደ ኢትዮጵያ የገቡ ስደተኞች ቁጥር 165000 የደረሰ ሲሆን በየቀኑ በአማካይ 120 ስደተኞች የሚገቡ መሆናቸው ተነግሯል። ብዙዎቹ ለበርካታ ሰዓታት በረሃ አቋርጠው የሚመጡ መሆናቸውና ላስተላላፊዎችም እስከ 2500 ዶላር የሚከፍሉ መሆናቸውን ይናገራሉ። ሐሙስ መጋቢት 7 ቀን የእንግሊዝ የውጭ ጉዳይ ሚኒስትር ቦሪስ ጆንሰን በኢትዮጵያ ውስጥ የሥራ ጉብኝት አደረጉ። ቦሪስ ጆንሰን በወያኔ የተካሄደ ስላለው አፈና፣ ጭፍጨፋና የመብት ረገጣ እንዲሁም የእንግሊዝ ዜግነት ያለውን የአንዳርጋቸው ጽጌን ጉዳይ ሳያነሱ በመመለሳቸው ከሰብአዊ መብት ተከራካሪ ድርጅቶች ከፍተኛ ወቀሳ የደረሰባቸው መሆኑ ታውቋል። አንዲት ኢትዮጵያዊት ኩዌት ውስጥ የተገደለች መሆኑ ታወቀ። በአንድ ዳቦ መጋገሪያ ውስጥ በማውኪያ መሳሪያ አካሏ ተጎድቶ ሞታ የተገኘች ኢትዮጵያዊት በህገወጥ መንገድ አገር ውስጥ የምትኖር መሆኗ ከመገለጹ ሌላ ስለአማሟታ የተሰጠ ዝርዝር መረጃ የለም።
የሶማሌ ስደተኞችን ጭና ከየመን ወደ ሱዳን ተጓዝ የነበረች አንዲት ጀልባ ሁዳይዳ በተባለ የየመን ወደብ አካባቢ በተደረገባት የአየር ጥቃት ሴቶችና ህጻናት የሚበዙበት ቢያንስ 31 ስደተኞች የሞቱ መሆናቸውን የዜና ምንጮች ባለስልጣኖችን ዋቢ በማድረግ ከሰጡት መረጃ ለማወቅ ተችሏል። ወደቡ በሁቲ አማጽያን እጅ ሆኖ የቆየ ሲሆን ጥቃቱን የፈጸመው ወገን ማን እንደሆነ እስካሁን አልታወቀም። ባለፉት ሁለት ቀናት የአሜሪካው የትራምፕ አስተዳደር ባቀረበው የበጀት ሐሳብ የውጭ እርዳታ በከፍተኛ ደረጃ እንዲቀነስ ማድረጉ በርካታ ወገኖችን ያሳሰበ መሆኑ ተነገረ። የአውሮፓው ህብረት የዓለም አቀፍ እርዳታ ኃላፊ በሰጡት መግለጫ የቀረበው በጀት በዓለም ደረጃ የተሟላ እድገት ለማስገኘት ከሁለት ዓመት በፊት የተደረገውን ስምምነት የሚጥስ ነው ካሉ በኋላ አሜሪካ በወቅቱ የገባችውን ቃል አጥፋለች ብለዋል። እቅዱ በፈረንጆቹ ዓመት 2030 አብዛኛው የዓለም ክፍል ድህነትንና በሽታን አስወግዶ ዜጎች በደስታ የሚኖሩበት ሁኔታ ለመፍጠር የነበረ ሲሆን የአሜሪካ ቃል ማጠፍ እቅዱን ክፉኛ ሊጎዳው እንደሚችል ተናግረዋል። የትራምፕ አስተዳደር ከሚወስዳቸው የውጭ እርዳታ ቀነሳ እርምጃዎች አንዱ ለወያኔ አገዛዝ የሚሰጠው ሊሆን እንደሚችል በተደጋጋሚ መገለጹ ይታወሳል። በሶማሊያ ጠረፍ ነዳጅ ጭና በጠላፊዎች ቁጥጥር ስር የነበረችው መርከብ ከነሰራተኞቿ የተለቀቀች መሆኑ ታወቀ። መጋቢት 7 ቀን ሐሙስ በጠላፊዎችና በሶማሊያ ባህር ኃይል አባላት መካከል በተደረገ የተኩስ ልውውጥ 4 ሰዎች መቁሰላቸው የሚታወቅ ሲሆን መርከቧ የተለቀቀችው ከተኩስ ልውውጡ በኋላ በተደረገ ንግግርና ስምምነት መሰረት ነው ተብሏል። መርከቧ ያለምንም ካሳ መለቀቋን አንድ ጠላፊ ቢገልጽም ከዚህ በፊት ከጠላፊዎቹ ጋር በሚደረግ ድርድር የረጅም ጊዜ ተመክሮ ያላቸው ወገኖች ጠላፊዎቹ እንቢ የማይሉት ካሳ ቃል ተገብቶላቸዋል ይላሉ። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠናቀቃል።
የደብዳቤዎች አምድ የፕሮግራም እናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ይድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የኢሃፓ ሬዲዮ። ይሳምንት ድርብ ድርብ ሀዘን አድርሶብን ባይኖቻችን ብቻ ሳይሆን በልባችንም እያነባናለን። ወያኔ ህዝብን በቦምብ ገሏል። ወያኔ ህዝብን በሩምታ ጥይት ገሏል። ወያኔ በረሃብና በጠኔ ህዝብን ገሏል። ወያኔ በእሳተ ነበልባል ህዝብን ገሏል። ወያኔ ህዝብን በአካፋ፣ በዶማ፣ በገጀራ፣ በቢላዋ፣ በሳንጃ፣ በቆመጥ፣ በሰደፍ ገሏል። አሁን ደግሞ በቆሻሻናዳ ህዝብን ገደለ። ወያኔ ነፍሰ ገዳይ ህዝብን ጨፍጫፊ ቡድን ነው። ወያኔ ገርፋ እንደምትጮኸው ጅራፍ ገሎ ይጮኻል። በዚህ ሳምንት ወያኔ ዜጎችን በቆሻሻናዳ በመድፈቅ ወደ 300 የሚጠቁ ዜጎችን ገሏል። ወያኔ በህዝብ ደም የሚዋኝ ጨካኝ አንዳች ቡድን ነው። ወያኔ ህፃናትን፣ እናቶችን፣ ሽማግሌዎችን፣ ወጣቶችን፣ ሴቶችን እየገደለ ነው። ባረካ ገበያተኞችን የጨፈጨፈው ወያኔ ነው። በበደነው ህዝብን የጨፈጨፈው ወያኔ ነው። ባሰቦት ገዳም መነኮሳትን ያረደ ወያኔ ነው። በደብረ ዘይት ህዝብን በሩምታ ጥይት የቆላ ወያኔ ነው። ባምቦ፣ ባሐረር፣ በጎንደር፣ በወለጋ፣ በጋምቤላ፣ በኦጋዴን ወዘተ ወያኔ በርካታ ሰዎችን ገሏል። ወያኔ ህዝብን እያጨደ አስከሬን የሚያወጣ ቡድን በመሆኑ ከወያኔ ጋር ተቀምጦ መደራደር ማለት የወያኔ ክፉ ድርጊት ግብራበር መሆን እኮ ነው። በቀደም ቅዳሜ ምሽት ላይ አዲስ አበባ በስተደቡብ የቆሻሻ ተራራ ተደርምሶ ከስሩ ይሮሩ የነበሩትን ህፃናቱን፣ አዛውንቱን፣ ሴቶቹን፣ ወጣቶቹን ቀበራቸው። ይህን መርዶ እንደሰማው በአእምሮዬ ሁለት ስሜት ይጉላላ ጀመር። አንዱ ሐዘን ነው። እዚህ አካባቢ የሚኖሩ ሰዎች መሃል ከተማው ገፍቶ ያስወጧቸው እንደሆኑ አውቃለሁ። መሃል ከተማውን የሚጠቀሙት የዕለት ጉርሳቸውን ለማግኘት ማታ ዞሮ መግቢያ ሲያደርጉት ይህን የድፍን ከተማዋን ቆሻሻ ተሸካሚ በሆነችውና ለሰው ልጅ ኑሮ ጠንቅ በሆነችው በዚች መኗሪዎችና አንዳንድ ሲሳይ ለማግኘት ቀኑ ሙሉ ቆሻሻ ሲበረብሩ በሚውሉ ወጣቶች የተሰጣት ስያሜ በቁልምጫ ቆሼ የሚል ነው። እኔ ከጤና አኳያ ለመኖርና ልጅ ወልዶ ለማሳደግ የቆሼ አካባቢ አይመችም ብልም፣ ሌላውን አማራጭ የተነፈጉት ነዋሪዎች ግን ሳይወዱ ቆሼን ይወዷታል። በዚህ በቆሼ አካባቢ የሚኖረው ሰው ሁሉም ሰብአዊና የዜግነት መብቱን በአጼ በጉልበቱ በወያኔ የተነጠቀ ነው። እዚህ ቆሼ ሰፈር የዕለት ጉርስ ከማግኘት ውጭ ሌላ ተስፋ አድርጎ የሚኖር አንድም ሰው አታገኙም። የሚገርማችሁ በአቅማቸው ልብሶቻቸውን ጽድት አድርገው ወደ መሃል ከተማ ሲታዩ መከራ ሊኖሩት ቀርቶ ሰምተውት የሚያውቁም አይመስሉም። ይህን ሐሳቤን አድማጮቻችሁ ባንክሮ እንዲረዱልኝ ይሻለሁ። መብትን ያውም በሰው ልጅነታችን ከማህፀን ስንወጣ የተጎናጸፍነውን በቀማኞች ተነጥቆ የግፍ ቀንበር ተሸክመው የኖሩ ወላጆች ሲሞቱ ልበለው ሲያርፉ ግራ ገባኝ። ለልጆቻቸው የሚያወርሱት መከራቸውን መሆኑን ሳስበው ከእግር ጥፍሬ እስከ ራስ ጸጉሬ ይነዝረኛል። እዚህ ቆሼ ሰፈር ሁለት አይነት ነዋሪዎች አሉ። የተወሰኑት በዚህ ቦታ ላይ ወያኔ መሬት በሊዝ የመራቸው ጣሪያውን ቆርቆሮ አድርገው ግርግዳውን ጭቃ መርገው የሚኖሩ ከነሱ ሻል ያሉት እንዴት እንደተሻሉ ስለማላውቅ ልናገረው ባልችልም ቤቶቻቸው ይናገራሉ። ከነዚህ ውጪ የሆኑት ግድግዳና ጣሪያውን በብትን ላስቲክ ወጥረው ከመቃብር በላይ ልበለው እንጃ በታችም ይሆን ይሆናል ይኖሩታል። እነዚህ ከመቃብር በላይ ናቸው ተብለው ከሚዋሹት ዜጎች ወያኔ የቤት ግብር እንደሚሰበስብ ሰማውና ወያኔን መርገሚያ ቋንቋ ችግር ቢለኝ የነሐሴው መብረቅ አንድዶ አንፍሮ እምሽቅ አድርጎ አመድ ያርጋችሁ ይፍጃችሁ አልኳቸው። እዚህ ቆሼ ሰፈር የእርስ በርስ ፍቅሩ የጋለ ነው። መረዳዳቱ የትም የለም። ሰው ይተዛዘናል፣ ግን በተለያዩ ደዌዎች አብዛኛው ነዋሪ ይሰቃያል። በዚህ ላይ ደግሞ ረሃብ ሲጨመርበት በቡሃ ላይ ቆረቆር ይሆንና ከሞት በፊት ያለ ሞት ይሆናል። ቆሼ በሚኖሩት የአዲስ አበባ መንገዶች እየጠበባቸው ለመጡት በመቶ ሺዎች ለሚቆጠሩ የጎዳና ነዋሪዎች የተቀናጣ ሕይወት ይመስላል። ለምን ይመስላል እንዳልኩ ግራ ገባኝ። የቆሼ ነዋሪዎች እኮ ዞሮ መግቢያ አላቸው። እዩት፣ ተመልከቱት የወያኔን እድገት። ሰኞ ዕለት እርሜን ላውጣ ብዬ ወደ መሪር ለቅሶ ወዳለበት ወደ ቆሼ ሰፈር አመራሁ። ልብ በሉኝ፣ መሪር ለቅሶ ያልኩት ዛሬ ወያኔ ድፍን የኢትዮጵያ ሕዝብን እያስለቀሰው ነውና ይሄኛው ዘግናኝ በመሆኑ ነው። በርካታ እንደኔ ልባቸው በሐዘኑ የተሰበረና አፍታ ጊዜ ያገኙ ነዋሪዎች ወደ ስፍራው ሲተሙ አብሬያቸው ተቀላቅዬ ጉዞዬን ተያያዝኩት። አብዛኛው ለቅሶ ደራሽ ቁጭት ያዘለው ስሜቱን እየገለጸ ሳይ ውስጤን ቁጭት ይበላኝ ነበር። እንዲህ ያለ ስሜት ማየቴ ደስ አለኝ። ነዋሪዎቹን ማን ገደላቸው ለሚለው ጥያቄ ምላሹ እንቆቅልሽ እንዳልሆነ በግራዬና በቀኜ ከሚጓዙት ለቅሶ ደራሾች የሚሰማው አንድ አይነት መሆኑ ነው። የሁሉም ምላሽ በምንም መልኩ ይሁን እነዚህ ወደ 300 የሚጠጉ ሰዎች የገደለው ወያኔ ነው። ወያኔ በቆሻሻናዳ ምስኪኖችን ከነ ህይወታቸው ቀበራቸው። ህፃናት ቁርአን እየቀሩ በዛው ድፍት ብለው አንዳች ቆሻሻ ተከመረባቸው። ቀኑን ሙሉ ሲዋትቱ ያሉ ሁሉ በየቤቶቻቸው ገሚሱ ገና ገብቶ ቁጭ እንዳለ ገሚሱ ጋደም እንዳሉ ገሚሱ የሚጎርሰውን ካፉ ሳያደርስ ገሚሱ ህፃን ልጁን እንዳቀፈ በዚህ ባላሰበው ናዳ ድምጹን አውጥቶ መጮህ ሳይጀምር ኳ ክምብል እያለ ተደፍቶ በቆሻሻ ተቀበረ። ወያኔ ይህን ሁሉ ህዝብ አዳፍኖ ገደለ። ወደ መንደሩ እየተቃረብን በሄድን ቁጥር ድብልቅልቅ ያሉ የለቅሶ ድምጾች መሰማት ጀመሩ። በጣም ተረበሽኩ። አካባቢው በወያኔ ፖሊሶች ተወሯል። ፖሊሶቹ ወደ አካባቢው እንዳንገባ ሊገቱን የሞከሩትን ሙከራ ለቅሶ ደራሹ ህዝብ በመጋፋት ጥሷቸው በመግባቱ ሳይሳካላቸው ቢቀርም አደጋ ወደ ደረሰበት ግን እንዳንጠጋ ፖሊሶቹ በጥብቅ በመከልከላቸው አቅጣጫዬን ወደ ለቅሶ ቤቶች አደረኩ። አንድ አራት የሚደርሱ ዳሶችን እየተጠጋው ውስጤ በታመቀው የእልህና የቁጭት ግፊት የሚተናነቀኝንም ባይን አፈሰስኩ። በቃ ብዬ ዞር ልልስል የህፃናት የለቅሶ ድምፅ ሰማውና አይኖቼን ወደዛው ሳቀና በቆሻሻው ተዳፍነው የተቀበሩት ህፃናት የትምህርት ቤት ጓደኞቻቸው እንደሆኑ መገመት አላዳገተኝም ነበር። ከነዚህ ህፃናት የሚወጡ የለቅሶ ድምፆች ፈነቀሉኝ። ስቅስቅ ብዬ አለቀስኩ። ድምፄን አውጥቼ ልጆቼን እህቶቼን ወንድሞቼን እያልኩ እምባዬን እንጥብጣቢ እስኪቀረው አነባው። ለሕፃናቱ፣ ለአካለ ስንኩላኑ፣ ለአባወራዎቹ፣ ለሴቶቹ፣ ለሁሉም አለቀስኩ። ለቅሶዬ የሐዘን አይምሰላችሁ፣ የእልህና የቁጭት ነበር። የእነዚህ ምስኪን ወገኖቼን ሕይወት የቀጠፈ ወያኔ ለመሆኑ ቋጠኝ መረጃዎችም መጠቆም ይቻላል። የተባበሩት መንግስታት ድርጅት ማንም የሰው ልጅ ንጽህናው ለመኖር ተስማሚ የሆነ አካባቢና መኖሪያ የማግኘት መብት እንዳለው የደነገገውን ወያኔ በማናለብኝነት በመሻር ዛሬ ዜጎች በጎዳና ላይ እየኖሩ እዛው ጎዳና ላይ ተጋብተው እዛው ጎዳና ላይ ወልደው እዛው ጎዳናው ላይ ሕፃናት ለማሳደግ ተገደዋል። የአዲስ አበባ ጎዳናዎች በሚድሁና ድክ ድክ በሚሉ ሕፃናት የተሞሉ ከሆኑ በርካታ ዓመታት ተቆጠሩ። በቅርቡ ወያኔ የመምህራንን የቤት ችግር ለመፍታት በሚል ለ5000 መምህራን የጋራ መኖሪያ ፎቆችን በኪራይ ማደሉን አውርቷል። የነዚህ ቤቶች ኪራይ ለመምህራኑ ውድ ባይባሉም ግን ስርዓትን የተከተለ እንዳልሆነ ብዙዎች ያስረዳሉ። እኔ አንድ የማውቀው የአረመኔ ደርግ ጨፍጫፊ ጀነራል እስካሁን አፓርትመንት ውስጥ ይኖራል። የአፓርትመንቱ ኪራይ ከ600 ብር እንደማይበልጥ ሰምቻለሁ። ይህ ጀነራል የራሱን 2 ትልልቅ ቤቶች እዛው ቦሌ ያከራያል። ይህ ሰው እዚህ አፓርትመንት ውስጥ በትንሹ ከ40 ዓመታት በላይ እንደኖረ ሰምቻለሁ። ይህን እንደ ምሳሌ ማንሳቴ ነው። የወያኔ ቁንጮዎች፣ ካድሬዎች፣ ጆሮ ጠቢዎች ወዘተ ለ25 ዓመታት አፓርትመንት ውስጥ እየኖሩ የፎቆች የቪላዎች አከራዮች ሆነዋል። የወያኔው ፓርላማ እንኳን በአጀንዳ እንዳው እንደ ዘበት እንኳ የጎዳና ነዋሪዎችን ሕይወት አስመልክቶ አለማውራቱ ወያኔ ሌላ የሕዝብ ችግር ሌላ ማለት በመሆኑ እንደማያነጋግረን አውቃለሁ። የወያኔ ፓርላማ እያንዳንዱ የወያኔ ቁንጮ ጡረታ ሲወጣ ተንደላቅቆ እንዲኖር በአጀንዳ ተይዞ እንደተነጋገረበት ሲታሰብ ወያኔ የሰው ሥጋ በላው ቦካሳ፣ ወያኔ የሰው ደም ጠጪው ኢዲ አሚን፣ ወያኔ ሰው በላው መንግስቱ፣ ወያኔ ህዝብ አራጁ ፖልፖት ወዘተ ነው ሲባል ማጋነን ሳይሆን መጠሪያው በመሆኑ እንደሆነ አስረግጬ መናገር እወዳለሁ። ከንጉሱ ዘመን አንስተው አፓርትመንት ውስጥ የሚኖሩና ወደ 400 ቤቶች የሚያከራዩ ብዙ ናቸው። ለእንደዚህ ያሉት ወያኔ መንግስት ሲሆን፣ ለህልቆ መሳፍርቱ ህዝብ ግን ወያኔ አንዳች መርገም ነው። የመንግስት ስርዓትና ወግ የሌለው እንብላው እንዝረፈው የሚል አንዳች አጋቦስ ቡድን ነው። ቀኑን ሙሉ ለዕለት ጉርሳቸው በአዲስ አበባ ጎዳናዎች ሲሯሯጡ የሚውሉ የወላይታ ህፃናት፣ የሀዲያ ህፃናት፣ የጎጃም ህፃናት፣ የጋሞ ህፃናት ወዘተ ማታ የሚያድሩት የአዲስ አበባ ጋራ ጥጋ ጥጋ አካባቢዎች በመሆኑ ከዚህ ቀደም ጥቂት የማይባሉ በጀብ እንደተበሉ የሚታወቅ ነው። እነዚህ ህፃናት ሲሆን ሲሆን ትምህርት ቤት ሊገቡና ሊማሩ ሲገባቸው በማደሪያ ችግር ነፍስ ውጪ ነፍስ ግቢ የሆነ የጭንቅ ህይወት እንደሚኖሩ አጫውተውኛል። አንዳንዶቹ የሚኖሩባቸው ቤቶች መዝጊያዎች አንዳንድ ቀን በጀብ እንደሚገፉና በጭንቅ እንደሚነጋላቸው ነግረውኛል። ከቆሻሻ ገንዳ ውስጥ የሚበሉ ወጣቶችና ህፃናት ቁጥር እየጨመረ መሄዱን ባስተዋልኩ ቁጥር ለዚህ ጦስ ዜጎችን የዳረገውን አረመኔውን የወያኔ ቡድን ከነግሳንግሱ ከነፍርፋሪ ለቃሚዎቹ ተራርጎ በማስወገድ የሁሉንም ዜጎች መብቶች ማስከበር ያለ ጥርጥር ይቻላል የሚል ጽኑ እምነት አለኝ። ከዚህ ወገኖቻችንን ከጨረሰብን አደጋ ጋር በተያያዥነት መነሳት ያለበት ቀልጦ ስለቀረው 1.5 ቢሊዮን ብር ጉዳይ ነው። ይገንዘብ ካለ ጥናት በደንቆሮ ወያኔ አባይ ጻሃዬ ሐሳብ አቅራቢነት በሰንዳፋ ተገነባ የተባለው የደረቅ ቆሻሻ ማቀነባበሪያ ጉዳይ ነው። የሰንዳፋን ህዝብ በማታለል ሊገነባ ቢችልም ገና ስራ ከመጀመሩ ሰንዳፋን ሙሉ በሙሉ በመበከሉና ከብቶች የተበከለውን አየር መቋቋም ባለመቻላቸው ድፍት እያሉ መሞት በመጀመራቸው የሰንዳፋ ህዝብ መብቱን ተባብሮ በመታገል አስከብሯል። በበኩሌ ይህ የሰንዳፋ ህዝብ ተጋድሎ ለሌሎችም ምሳሌነት አለው እላለሁ። ግን በዚህ በፈሰሰው የህዝብ ገንዘብ አባይ ጻሃይ ስባት ደብረጽዮን ወዘተ ሊጠየቁበት ገንዘቡን ሊከፍሉ በወንጀላቸው ሊታሰሩ ይገባ ነበር። አሁንም የኢትዮጵያ ህዝብ የስልጣን ባለቤትነቱን ሲያረጋግጥ የወያኔ ቁንጮች በአጠቃላይ የመጨረሻው ሳንቲማቸውን ከፍለው እስኪጨርሱ ድረስ ያወደሙትን የአገር ሀብት እንዲከፍሉና በወንጀላቸው ህዝባዊ ፍርድ ይቀበላሉ እንዲቀበሉ ይደረጋል። ህዝብን እየገደሉ አገርን እየዘረፉ በሰማይና በምድር መሃል የሆነ የቅምጥል የጨካኞች ህይወታቸውን ላንዴና እስከወዲያኛው በቃ ብለን ለማስቆም ባንድነት እንታገል። የህዝብ ሰቆቃ ከንፈር በመምጠጥ እንባ በማርገፍ ትክዝ ቆዝም በማለት ሳይሆን የሚፈታው ወገባችንን ታጥቀን እንዳባቶቻችን አርበኞች በህብረት ስንታገል ብቻ መሆኑን አጠንክሬ ማሳሰብ እወዳለሁ። በ1960 ዓመተ ምህረት የዩኒቨርሲቲ ተማሪዎች መጽሔት በነበረችው ታገል ቁጥር 1 ገጽ 20 ላይ በገብረ ኪዳን የተጻፈችውን ግጥም በማቅረብ ደብዳቤን እዘጋለሁ። ያልተገላበጠ ያራል፣ ሁሉም ይቀያየር፣ ሁሉም ይቀያየጥ፣ የታቹ ላይ ይውጣ፣ የላዩ ይገልበጥ፣ አልጋው መደብ ይሁን፣ መደቡ ይሁን ቆጥ፣ ውሃ ሽቅብ ይፍሰስ፣ ናዳ ዳገት ይውጣ፣ ሁሌታች ለሆኑት ለነሱም ቀን ይምጣ፣ ያለቀሰው ይሳቅ፣ የሳቀው ይቆጣ። በዚህም ታዬ ቶላ ከጎላ ሚካኤል ደብዳቤያቸውን አጠናቀዋል።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች በሙሉ በቅድሚያ ያክብሮት ሰላምታዬን አቀርብላችኋለሁ። ኢትዮጵያ ሀገራችን ዛሬም አስከፊ አደጋ ያንዣበበባት ትገኛለች። በአንድ በኩል በትረስልጣኑን የተቆጣጠረው ወያኔ መንግስታዊ ስልጣኑን፣ መከላከያ ጦሩን፣ የፖሊስ ኃይሉን፣ የደህንነት የፍርድ ተቋሙን፣ መገናኛ ብዙሃኑን፣ የኢኮኖሚ ምንጩን ሁሉ ወዘተና የመከፋፈያ መሳሪያውን ቅስቀሳውን በመርጨት ኢትዮጵያን ለመበታተን ተክቶ እየሰራ ነው። ህዝቦቿን እርስ በርስ እልቂት ለመዳረግ ሃይማኖትን፣ ቋንቋን፣ ጎሳን አማክሎ እሳቱን በመጫር እየተሯሯጠ ነው። የወያኔ ጥፋት ድርጊቶች ካለማወቅ የሚፈጠሩ ስተቶች አይደሉም። ሁሉም ጥናትን መሰረት አድርገው ሆን ተብሎ የሚሰሩ ናቸው። ይህ ነው አደጋውን አስከፊ የሚያደርገውና እያደረገው ያለው። በሌላ በኩል በስም ወያኔ አይሆኑ እንጂ በተግባር የወያኔን ዓላማ የሆነውን ኢትዮጵያን የማፈራረስና ህዝቧን የመከፋፈል አባዜ የለከፋቸው ተቃዋሚ መሰል መርዞችም መራወጣቸው አልቀረም። እነዚህ ቡድኖች አቅም እድሉ ቀንቷቸው ወደ ስልጣን ቢመጡ ዓላማና ምግባራቸው ኮያኔ የተለየ እንደማይሆን መገመት ያገብድም። ወቅቱ የወያኔንም ሆነ የነዚህን መርዘኛ ቡድኖች ጉዞና አካሄድን ባንክሮ የምንከታተልበት ወቅት መሆኑን ማወቅ ግድ ይላል። የወያኔ ጸረ ኢትዮጵያዊነት፣ ጸረ ህዝብነት እንዲሁም ጸረ ዲሞክራሲነት ብዙሃኑ የኢትዮጵያ ህዝብ በሚገባ ተረድቶታል። የኢትዮጵያ ህዝብ ባለፉት 25 ዓመታት በወያኔ ዘረኝነት ተጠብሷል። በአንድ ብሔረሰብ ሲረገጥ ቆይቷል። በትግራይ ገዢዎች የፖለቲካ የበላይነት ቁምስቅሉን አይቷል። ሀብቱ በጥቂቱ የገዢው ቡድን ዘመዶች ተዘርፏል፣ ተመዝብሯል። የሱ ህይወት ግን ከድህነት ወለል በታች እንዲያሽቆለቁል ሆናል። በጥቅሉ የወያኔ የግፍ አገዛዝ ያላንኳኳው ቤት የለም፣ ያልነካው ዜጋ የለም ከወያኔዎች በስተቀር። የ2008 ዓመተ ምህረት የህዝብ አመጽን ያነሳሳው ያስተባበረው የወያኔ ጭቆና በሁሉም ቤት የገባ መሆኑን ማረጋገጫ ነው። ወያኔ ዛሬ እንደቀድሞ የከተማው ህዝብ ሲያምጽበት አርሶ አደሩ ከኔ ጋር ነው እያለ የሚያታልልበት ቀዳዳም ተዘግቶበታል። የወያኔ ጭንቅ ዛሬ ከወደ አርሶ አደሩ ሆኗል። ወያኔ ዛሬ የከተማውን ወይም የገጠሩን ህዝብ በአጋርነት የሚጠራበት ሁኔታ ተዘግቶበታል። የወያኔ ቀሪ ሀብቱና መሳሪያው ከፋፋይነቱና መከላከያ ጦሩ ብቻ ነው። በመሆኑም በወያኔው ዘንድ ይህን ቀውጢ ወቅት እንዴት እንለፈው? ምን አይነት ማብረጃ ዘዴዎችን እንጠቀም? ከማንስ ጋር ብንጣመር የተሻለ ሁኔታ ይፈጠርልናል? ለአመጽ የተነሳሳውን ህዝብስ እንዴት ወደ ዝምታ መመለስ ይቻላል? ፊቱን እያዞረበት የመጣውን ዓለም አቀፋዊ ሁኔታስ በምን ሁኔታ ወደ ቀድሞ መመለስ ይቻላል? ወዘተ የወያኔ የወቅቱ መወያያ አጀንዳዎች ሆነዋል። ከተቃዋሚዎች ጋር መወያየት፣ መደራደር ወይም መቀራረብ የሚል አንድ አጀንዳም ከፍቶ ከሀገር ቤት ተቃዋሚዎች ጋር ከሶስት ጊዜ በላይ ውይይት ማድረጉን ተዘግቧል። የሀገር ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ውስብስብ ችግሮች ሲገጥሙ በውይይት መፍታት መቻል ዲሞክራሲያዊ ብቻ ሳይሆን መታደልም ነበር። የዘላቂ ሀገራዊ ችግሮች መፍቻ መሳሪያም ነበር። በሀገር በህዝብና በንብረት የሚደርሱ የሚችሉ አደጋዎችን ሁሉ ይቀንሳል። እነዚህ የሰላማዊ ድርድር መርሆችና ወያኔ ግን እንደማይጣጣሙ የወያኔን የተፈጥሮ ባህሪው አይፈቅድምለትምና ጠንቀቅ ነው እንላቸዋለን። ተደራዳሪዎቹን የወያኔ ድርድር ጥያቄ ለምን ዛሬ ተነሳ? ቁልፍ ጥያቄ ነው። ድርድር ከማን ጋር? ውይይት ከነማን ጋር? ድርድር ማንን ለመጥቀም? ኢትዮጵያንና ህዝቦቿን ወይስ የወያኔን እድሜ ለማራዘም? የዚህ ድርድር አስገዳጁ ህዝብ መሆኑን አምኖና ተረድቶ የሀገርና የህዝብ ችግር መፍቻ መሆኑን መመርመርና ባንክሮ ማጤን ተገቢ ነው። የኢትዮጵያ ህዝብ አደባባይ ያነሳቸውን ጥያቄዎች ወደ ጎን ትቶ የሚደረግ ድርድርና ውይይት ለውጤት አይበቃም። ነግ ተጠያቂ ማድረጉም አይቀርም። የህዝብ ቁጣን ማብረድ አይችልም። የኢትዮጵያ ህዝብ መሰረታዊ ጥያቄዎችና መስዋዕትነት የከፈለባቸው ወያኔ ከነግሳንግስህ ከስልጣን ወርደ ለህዝብ አስረክብ ነው። የኢትዮጵያ ህዝብ መስዋዕትነት ሌላ መልስ የለውም። ሌላ የሚሆን ነገር ካለ መዘዝ ብዙ የከፋ ሊሆን እንደሚችል መረዳትም ይገባል። ወያኔ ሰላማዊ ድርድር የሚጠይቅ ከሆነ የፖለቲካ እስረኞች ካለፍርድ በየጉሮኖ ታጉረው ድርድር እንዴት ይታሰባል? ለኔ ያልገባኝ ነገር ነው። በእያንዳንዱ የድርድር ዕለት ድርድር እያካሄደ ወያኔ ስንቶችን ገድሏል? ስንቶችን አስሯል? ይህስ እንዴት ይሆናል ብሎ መጠየቅም ይገባል። በመጨረሻም የድርድር ገደቡ ሀገርና ህዝብ ናቸው። የድርድር ዓላማና መቋጫውም የሀገርና የህዝብ ጥቅም መከበር እንጂ ለጠላቶች ስልጣን እድሜ ማራዘሚያ መሆን የለበትም በማለት የግል ጽኑ እምነቴን ገልጻለሁ። በረደድ ከዲላ
ከሰኖታዎች ከሁሉ አስቀድሜ ልባዊ ሰላምታዬን አቀርባለሁ። በመከተልም እናንተ የፍኖተ አዘጋጆችና አቅራቢዎች እንዲሁም የፍኖተ አድማጮች እንኳን ለዓለም አቀፍ የሴቶች ቀን አደረሳችሁ እላለሁ። የደብዳቤን ሐሳብም የእናቶችንና እህቶችን መብቶችና አሁን ያለውን ሐቅ ማሳየት ላይ አድርጌዋለሁ። በዚህ ወቅት ኢትዮጵያን እየገዘ ያለው ስርዓት ስለ ሴቶች እኩልነት ሲያወራ ይሰማል። ወያኔ ይህንን የተከበረ ሐሳብ መቀበሉ የግድ ስለሆነበት እንጂ የባሪው ሆኖ እንዳልሆነ የሚሳት አይደለም። ዘረኝነት በነገሰበት ሁሉ የሴቶች መብቶች ይረገጣሉ። አንዳንድ የስርዓቱ ካድሬ ሴቶችን በተለያዩ ኃላፊነቶች ላይ ማስቀመጥ ለሴቶች መብቶች መከበር እንደምሳሌ ሲገለጽ የሚሰማው በሴቶች ጭቆና ላይ ተጨማሪ በደል ማድረስ ነው። ዛሬም እንደ ትናንቱና እንደ ከትናንት ወዲያው ሴቶች በድርብ ድርብርብ የጭቆና ቀንበር እየተሰቃየን ነው። ወያኔ አንድ ፍሬ ልጃገረዶችን ወደ ተለያዩ የአረብ ሀገራት እንዲሄዱ ውስጡን ቅስቀሳ በማድረግ ለዘመናዊ ባርነት እየዳረጋቸው ነው። በበርካታ አካባቢዎች አባት ሴት ልጁን እንደ ገንዘብ ማስገኛ ንብረት እንዲያያዝ በመደረጉ ጥሮ ተጣጥሮ ከብቶቹን ሸጦ ብድርም ካገኘ ተበድሮ ልጁን ወደ አረብ ሀገር እንዲልክ ተለቅፏል። በዚህም ዘመናዊ የሴት ልጅ የባርነት ንግድ ላይ አገናኝ ሆነው እየሰሩ ያሉት ወያኔዎች መሆናቸው የሚታወቅ ነው። ለአቅመ ሔዋን ያልደረሱ ቧርቀው ያልጠገቡ ህፃናት ሴቶች እየተሸጡ ነው። በየአረብ ሀገራት ኤምባሲዎችና በሱዳን ኤምባሲም ጭምር ከጧት እስከ ማታ አውራ ጎዳና ላይ ተቀምጠው የይለፍ ፍቃድ ለማግኘት የሚጠባበቁ ሴቶችን ባስተዋልኩ ቁጥር በአይኖቼ ሳይሆን በህሊናዬ አነባለሁ። አንዴ በሱዳን ኤምባሲ በር በኩል ሳል እነዚህን ሴት ልጆች ሱዳናዊው ዘበኛ በቆመት ሲጀልጣቸው አይቼ ለናገረው ስቃጣ ልጆቹ ጭራሹኑ የይለፍ ፍቃዳቸውን ላደፈረሰው እንደምችል በመንገር ተማጽነውኝ ብተወውም ሁኔታው ግን ሁሌም ከአይምሮዬ የሚወጣ አልሆነም። እጅግ አዘንኩኝ። ይህ ሁሉ ወያኔ ያደረሰብን ያለው ጭቆና ውጤት መሆኑ ነው። አንድ ጥናት ሳነብ በተለያዩ በጉራጌ አካባቢዎች፣ በአርሲ፣ በጅማ፣ በወሎ፣ በጎንደር፣ በሸዋ፣ በጎጃም፣ በሐረር፣ በወላይታና ወዘተ ይህ ልጃገረዶችን ለዘመናዊ ባርነት መዳረግ ህብረተሰባዊ ቀውስ እያስከተለ ነው። በበርካታ የገጠር አካባቢዎች ጋብቻ በሴቶች ቁጥር ማነስ ምክንያት አስቸጋሪ የሆነ በመሄድ ላይ መሆኑ በቅርብ ጊዜ ውስጥ ህብረተሰባዊ ቀውስ እንደሚያስከትል ስጋታቸውን የሚሰነዝሩ ሰዎች ቁጥር ብዙ ነው። ወያኔ ዩኒቨርሲቲዎችን ሲከፍት በዩኒቨርሲቲዎች ዙሪያ የመጠጥ፣ የዳንስ፣ የአደንዛዥ እጾች መውሰጃ ቤቶች እንዲስፋፉ በማድረጉ ለዚህ አደገኛ ሁኔታ ግንባር ቀደም ተጋላጮች እየሆኑ ያሉት ሴት ተማሪዎች ናቸው። በተለያዩ ዩኒቨርሲቲዎች በአንደኛ ዓመት ሴት ተማሪዎች ላይ የተካሄዱ ጥናቶች እንደሚያስረዱት ከ80% በላይ ሴት ተማሪዎች ላልተፈለገ እርግዝና ተጋላጭ መሆናቸውን ያስረዳሉ። ከዚህ ጋር በተያያዥነት ብዙዎች ለዚህ አደጋ የተጋለጡ ሴት ተማሪዎች የጎንዮሽ ጠንቅ ሊያስከትል የሚችል ጽንስ የማቋረጥ እርምጃ በመውሰድ ለምለሙ የወደፊት ህይወታቸውን ያጫጩታል። ጥቂቶቹም በዚሁ ጠንቅ ሳቢያ በለጋ እድሜያቸው በሞት ይነጠቃሉ። ውድ አድማጮች፣ እነዚህ ሴት እህቶቻችን የነገዋ ኢትዮጵያ መሪዎችና እናቶች እንዲህ ባለው ሁኔታ በስልት በወያኔ ለአደጋ እንዲጋለጡ ተደርጓል። በሌላ አንጻር ደግሞ ልቅ በሆነ የግብረ ስጋ ግንኙነት በቀላሉ ለሚተላለፉ እንደ ሄፒታይተስ ለተባለው የጉበት በሽታና ለኤችአይቪ ተጋላጭ ሆነዋል። ወያኔ በየከተሞች የራቁት የጭፈራ ቤቶችን እያስፋፋ ይገኛል። ለነዚህ የጭፈራ ቤቶች መስፋፋት የሚሰጠው ሰበብ የወሲብ የአገር ጉብኝትን ወይም ሴክስ ቱሪዝምን ለማበረታታት የሚል እንደሆነ ለማወቅ ችያለሁ። የዓለም አቀፍ፣ የአህጉር አቀፍ፣ የንግድ፣ የጤና ወዘተ ስብሰባዎች በአዲስ አበባና በሌሎች ከተሞች ስለሚካሄዱ ለሚመጡ ተሳታፊዎች ወጣትና ለጋ ሴቶችን ለነዚሁ አጋሰሶች በማቅረብ የውጪ ምንዛሪ ማግኘት ያስችላል በሚል ወያኔ ይህን ጋጠወጥ ድርጊት እያበረታታው እንደሆነ መረዳት ችያለሁ። በእነዚህ የእርቃን መደነሻ ቤቶች የሚቀጠሩ ሴቶች ከእንግሊዘኛ በተጨማሪ አረብኛና ፈረንሳይኛ ቢችሉ ይመረጣል። ከሁሉም በላይ የሚያሳዝነው የዩኒቨርሲቲ ምሩቃን መሆን ሲኖርባቸው፣ ሌላው መመዘኛ ደግሞ ደመግቡና ማራኪ ቁመና እንዲኖራቸው ይመረጣል። በአዲስ አበባ የሚገኙት በአጠቃላይ የዳንስ ቤቶችና በተለይ ደግሞ ሴት ልጆች ራቁታቸውን ሆነው የሚደንሱባቸው ቤቶች ባለ ንብረቶች ትግርኛ ተናጋሪ ወያኔዎች መሆናቸውንም ሰምቻለሁ። ሌላው በዚህ ዘመን በአዲስ አበባ ጎዳናዎች ላይ ስንጓዝ በመንገዶች ግራና ቀኝ የምናየው በልመና የተሰማሩ ሴቶችን ሲሆን ከዚህ በፊት ታይቶ በማይታወቅ ሁኔታ ከወላይታ፣ ከጋሞ ጎፋ፣ ከሲዳማ፣ ከሃዲያ ወዘተ የመጡ ሱቅ በደረቴና ቡና አፍልተው በቴርሙስ ይዘው የሚዞሩ ህፃናቶች ሴቶች ቁጥር ከጊዜ ወደ ጊዜ እየጨመረ በመሄድ ላይ ነው። ከነዚህ እድሜያቸው ከ10 እስከ 16 ከሚሆኑ ህፃናት ውስጥ ከወላይታ ሶዶ የመጡት ቁጥራቸው እጅግ ብዙ ሲሆን የሚኖሩትም ከመሃል ከተማዋ ዳርቻ ላይ በመሆኑ በወንዶች ለመደፈር የተጋለጡ ናቸው። ይህ ሁኔታ በዋና ዋና ከተሞችም ተመሳሳይነት እንዳለው በአንዳንድ በተዘዋወርኩባቸው ከተሞች ለማስተዋል ችያለሁ። በአዲስ አበባ ውስጥ ከሽሮ ሜዳ እስከ ቦሌ፣ ከቡራዩ እስከ ሳሪስ፣ ከጀሞ እስከ ሰሚት በየመንገዱ ግራና ቀኝ ሁለትና ሶስት ህፃናት የያዙ እናቶች ቀኑን ሙሉ ልጆቻቸውን ጠራራ ፀሐይ ላይ አስጥተው ምጽዋት ሲለምኑ ሳስተውል ወያኔ ነጋጠባ እድገት እያለ የሚለፍፈው መጻቱ የሚወድቀው እነዚህ እናቶች ላይ መሆኑን ተገነዘብ። የህፃናቶቹ እናቶች ራሳቸው ህፃናቶች ከመሆናቸውም በላይ አንዴ ለመደፈር ከተጋለጡ በኋላ እየተደጋገሙ እንደሚደፈሩ ከሁኔታው ለማወቅ አላስቸገረኝም። ሌላው በዚህ በአለም አቀፍ የሴቶች ቀን ላወሳው የምወደው ዛሬም በበርካታ የገጠር አካባቢዎች ህፃናት ምኑንም ሳያውቁ በወላጆቻቸው ፍቃድ ጋብቻ ውስጥ እንዲገቡ ይደረጋል። ይህ ሁኔታ በተለይ በጎንደርና በጎጃም በስፋት እየተካሄደ መሆኑን ለስራ በወጣውባቸው አካባቢዎች የ10 አመት ህፃናት ሴቶች ሲዳሩ አስተውያለሁ። ወያኔ የሚያወራውና የሚያደርገው አይገናኝም። የሴት ልጅ ግርዛት እንደውም በባሰ ሁኔታ ቀጠለ እንጂ እንኳን ሊገታ አልቀነሰም። በቀን ስራ በህንጻዎች ግንባታ ላይ በርካታ ወጣት ሴቶች ተሰማርተው እየሰሩ ሲሆን የሚከፈላቸው ከወንዱ ከ20 እስከ 30 ከመቶ በሚደርስ ዝቅተኛ ክፍያ መሆኑንም ተረድቻለሁ። በወያኔ ማለት ማሪት የተባለው በትግራይ ህዝብ ስም በሚጠራው የዘረፋ ድርጅት ንብረት የሆኑት የአልባሳትና የጫማ ማምረቻዎች የቻይና፣ የቱርክ፣ የህንድ ወዘተ የአልባሳት የጫማና የተለያዩ ማምረቻ ድርጅቶች ውስጥ የሚሰሩ ሴቶች የሚከፈላቸው ደሞዝ ከነሱ ጋር በተመሳሳይ ስራ ከተሰማሩት ወንዶች ያነሰ መሆኑ ስለ ሴቶች እኩልነት ያለውን ሀቅ ግዙፍ ምጸት ያሳያል። አሁንም እናቶች በወሊድ ጊዜ በሚከሰቱ ውስብስብ ችግሮች ህይወታቸው ማለፉ እየጨመረ እንጂ እየቀነሰ አለመሆኑ ሲታሰብ ወያኔ እኛ ሴቶች ላይ ድርብ ድርብርብ ጭቆና እያደረሰብን መሆኑን የዚህ የፍኖተ አድማጮች ሁሉ በጽሞና ልታዩልን የሚገባ ነው እላለሁ። በርካታ ሴቶች በአሰሪዎቻቸው፣ በስራ ኃላፊዎች፣ በኩባንያ ባለቤቶች፣ በኩባንያ ባለቤት ልጆችና ወላጆች ይደፈራሉ። በበርካታ ኩባንያዎች የውስጥ መመሪያ ሴት ልጅ ካረገዘች ከስራ እንድትባረር ይደረጋል። በዚህም በወያኔ የግፍ አገዛዝ አንዲት በጽፈት ስራ የተመደበች ሴት ልጅ ለአለቋ ቡና ገዝታ ማፍላት፣ አለቋ የሚበላውን ብስኩቱን፣ ቆሎውን፣ ውሃውን ገዝታ ማቅረብ የስራ ድርሻዋ ላይ ያልተዘረዘረ ግዴታዋ ሆኗል። ገንዘብ የሚገኝበት ቢሮ ውስጥ በጸሐፊነት የምትመደበው የትግራይ ተወላጅ የሆነች ሴት ብቻ መሆኗን በደረስኩበት አሰሳ ተገንዝቤያለሁ። ምክንያቱን ስጠይቅ የሙስናውን ሁኔታ ለማቀባበል ታማኝ ስለሆነች እንደሆነ መረዳች ያለው። በተለያዩ የሀገሪቱ ድንበሮች ወደ ውጪ ከሚሰደዱት ውስጥ የሴቶች ቁጥር ከወንዶቹ ባይበልጥ እንደማይተናነስ ከተለያዩ ምንጮች የተገኙ መረጃዎች ያስረዳሉ። ጥቂት የማይባሉ ሴቶች እድሜያቸው 3ና ከዚያ በታች የሆኑ ህፃናትን ይዘው ጨለማውን የስደት ጉዞ ሲጋፈጡት ሳይ ከወያኔ የጭቆና ቀንበር ራሳቸውን ነፃ ለማውጣት የሚታያቸው ቀላልና የቅርብ መፍትሄ ብቸኛው ስደት መሆኑ እንደሆነ እረዳለሁኝ። በተለያዩ ጊዜያት በተከሰቱ ጸረ ወያኔ ህዝባዊ አመጾች ከወንዶች እኩል በመሰለፍ በወያኔ አልሞ ተኳሾች የተሰዉ ሴቶች እህቶቼን ቁጥር ቤቶቻቸው ይፍጠራቸው። እድሜያቸው ከ18 ዓመት በታች የሆኑ ሴቶች ሳይቀሩ ተገድለዋል። አንድ አባቷ ባረመኔው አጋዚ የተገደሉባት የአባቷን ሀዘን ላይ ተቀምጠው ሳሉ የወያኔ አፋኞች ቤታቸው ዘልቀው በመግባት ሁለት ወንድሞቿን አፍነው በመውሰድ እስከዛሬ የት እንደታሰሩ እንኳን እንደማታውቅ በምሬት ስትናገር ለሷ እንዲ አባቷንና ወንድሞቿን በወያኔ ተነጥቃ መኖር ትርጉም የለሽ መሆኑን አምራራ ስትናገር የሰማናትን ሁሉ አስለቀሳናለች። የወያኔዎች ግፍ በእኛ በሴቶች ላይ ከጊዜ ወደ ጊዜ እየመረረና እያንገፈገፈን ነው። ከአጉራ ዘለሉና ከአመንዝራው ስብሐት ነጋ አንስቶ ሁሉም የወያኔ ባለስልጣናት ሴተኞች ለመሆናቸው ማስረጃው በሚስቶቻቸው ላይ ሌሎች ሴቶችን በስልጣናቸው እያስፈራሩ ያማግጣሉ። አብዛኛዎቹ እንዳባት ያላሳደጓቸው በርካታ ከትዳራቸው ውጪ የተወለዱ ልጆች እንዳላቸው ተሰማለው። የብዙዎቹ ወያኔዎች ሚስቶች ነፃ ሆነው መናገር ቢችሉ ባሎቻቸውን እንደሚፈቱ የማያጠራጥር እንደሆነ ብዙዎች ሲናገሩ ሰማለው። ውድ የፍኖተ አድማጮች፣ የኛ የሴቶች ነፃነት ካልተከበረ ነፃነት ጨዋታ ነው። የኛ የኢትዮጵያ ሴቶች ነፃነት የሚከበረው ወያኔ ተወግዶ በመትኩ የኢትዮጵያ ሕዝብ የመረጠው መንግስት ሲቋቋም ብቻ እንደሆነ ሁላችንም የምንስማማበትና የምናምነው ነው። ለዚህም ወያኔን ለማስወገድ እየተደረገ ላለው ትግል የኛ የሴቶች አስተዋጽኦ ዋናው አንቀሳቃሽ ኃይል በመሆኑ በተቻለን አቅም ወያኔን ለመጣት እንታገል እያል ለእህቶቼና ለእናቶቼ ጥሪን አቀርባለሁ።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆችና የፕሮግራሙ ተከታታዮች ለሁላችሁም የከበረ ሰላምታዬ ይድረሳችሁላለሁ። ውድ ፍኖቶች፣ በአገራችን ኢትዮጵያ በህዝቦቿ ላይ የሚያዣብቡ አደጋዎች ዘርፈ ብዙ የሚባሉ ናቸው። በውስጡ ለከርሳቸው ያደሩ ከሃዲ ትውልደ ኢትዮጵያውያን ባዮች ከወያኔ ከሃዲ ገዢዎች ጋር እጅና ጓንት በመሆን በስለላ ተግባሮቻቸው ያስገድሉናል፣ ያሳስሩናል፣ ለስደት ህይወት ይዳርጉናል። አንድነታችንና ህብረታችን አጠናክረን በጋራ እንዳንነሳ በጎሳ በቋንቋ በሃይማኖት ይከፋፍሉናል። የምንደኝነትና ባንዳነት ተግባሮቻቸው በርካታ ኢትዮጵያውያን ህይወት ቀጥፏል። የውጭ ጠላቶቻችንም ጊዜያችን ዛሬ ነው በሚል ተነስተውብናል። ጠላቶቻችን ገንዘብ አቀባዮች፣ ምክር ለጋሾች፣ ስልጣና ሰጪዎች ሆነው ከወያኔ ጎን ተሰልፈዋል። አገልጋያችን ጥቅም አስከባሪያችን ወያኔ ከስልጣን ቢወገድ የምናስቀምጣቸውን ቡድኖች እናዘጋጅ በሚል ተነሳስተው በርካታ እኩይ ተግባራትን እየፈጸሙ እንደሆነ ለሀገራቸው ጉዳይ ጆራቸውን ለሚሰጡ ወገኖች ስውር አይደለም። የባዕዳን ኃይሎች እንደ ኢትዮጵያ ባሉ ታዳጊ ሀገራት ላይ ሁለንተናዊ ጥቅሞቻቸውን ለማስጠበቅ የፖለቲካ አማካሪዎችንም ብለው ብቅ ይላሉ። የሃይማኖት ጭንብልም አጥልቀው በህዝቡ ውስጥ መግባት የተለመደ ተግባራቸው ነው። የምዕራብም ሆነ የምስራቁ ሀገራት በመላው ዓለም ላይ ጥቅሞቻቸውን በማስከበር የሚያደርጉትንና እያደረጉ ያሉትን መፍጨርጨር ልብ ይሏል። በኢትዮጵያ ውስጥ ለምዕራቡ ሀገራትም ሆነ በምስራቁ ሀገራት እንደ ወያኔ የተመቻቸው መንግስት ቢኖር ወያኔ ነው። በአገሪቷ የተፈጥሮ ሀብት ካለምንም ገደብ እንዲጠቀሙበት በሩን ከፍቶላቸዋል። በአዳን መንግስታትና ባለሀብቶች ከኢትዮጵያውያን የበለጠ ተጠቃሚ መሆናቸው ዛሬ በኢትዮጵያ ውስጥ ክርክር የሚከፈትበት ጉዳይ አይደለም። ቻይናዎች፣ ቱርኮች፣ ህንዶች፣ አረቦች ወዘተ በኢትዮጵያ የተፈጥሮ ሀብቶች አዛዦች፣ ናዛዦች፣ ተጠቃሚዎች ናቸው። በሌላ በኩል ከአንዳንድ መገናኛ ብዙሃን ከምናገኛቸውና በአገሪቱ በተጨባጭ ከምንመለከታቸው መረጃዎች አንጻር የዛሬ ተቃዋሚዎች፣ የነገ የስልጣን አላሚዎችም ከወያኔ የተለየ ተግባር ሲፈጽሙ እንመለከታቸው። ከባዕዳን ኃይሎች ጋር መለጠፍን እየተመለከትን ነው። ውይታቸው፣ ምክክራቸው፣ ትብብራቸው ከኢትዮጵያውያን ጋር ሳይሆን ከምዕራቡ ሀገራት መሆኑን በተግባር እያየን ነው። የነገን ስልጣናችን ለኢትዮጵያውያን ወገኖቻችን ሳይሆን ከባዕዳን ጋር ነው እያሉን ነው። ይህንን የባዕዳን አገልጋይነት ጭንብልን እንዳሸን እየፈሉ ሃይማኖቶችም ተግባራዊ እያደረጉት ነው። የባዕዳን ኃይሎች በሃይማኖት ሽፋን ከፍተኛ መጠን ያለው ገንዘብ እያፈሰሱ መሆናቸውን መረዳት ከባድ አይደለም። በኢትዮጵያ ቴሌቪዥን ከሚተላለፉት ቻናሎች ውስጥ ከአምስት በላይ የሚሆኑት በሃይማኖታዊ ተልኮች ላይ ያነጣጠሩ ናቸው። የነዚህ ሁሉ ቴሌቪዥን ጣቢያዎች ክፍያ ከየት ተገኝቶ፣ ለጋሹ ማን ነው፣ ለምን ዛሬ ተመረጠ ወዘተ የሚሉ ጥያቄዎችን ማንሳትና ሁኔታዎችን መከታተል ሀገር ወዳድ ለሆኑ ኢትዮጵያውያን ሁሉ ትልቅ የቤት ስራ ነው። በሌላ በኩል እነዚህ ዘመን አመጣሽ የሆኑ ሃይማኖታዊ መሳየባት ከመስከታሪዎች የሰው ልጅን የእምነት መብትን በሚነካ ሁኔታ በየመንገዱ የሚንቀሳቀሱ ወገኖችን የናጥብቃቹ ጥያቄ አጠያቂው ጉዳይ እየሆነ መጥቷል። ወቅታችንና ግዚያችን ዛሬ ነው በሚል መልኩ የመኖሪያ ቤቶችን በርስ ከማንኳኳትና የናጥብቃቹ ጥያቄ የደረሰ ድፍረት እየታየ ነው። እነዚህን ወያኔ ሰራሽ ሆኑ በሃይማኖት ስም እየነገዱ ያሉ ወገኖች ከዚህ አይነት ድፍረት ተግባራቸው እንዲታቀቡ ደጋግመን እንጠይቃቸዋለን። ኢትዮጵያውያን ስለ እምነት መብቶቻቸው መከበርና መከላከል የሚችል መንግስት የለም ተብሎ ነገ ከነጎዲያ ሊያስጠይቅ የሚችል ጉዳይ መፈጸም ከስተትም በላይ ወንጀል ነው። ማንኛውንም ሃይማኖት መከተል ማመን መቀበል መብት ቢሆንም ዜጎችን በየመንገዱ ያስቆሙና በየመኖሪያ ቤት ያንኳኩ የሰዎችን መብት መክፈፍ ለሃይማኖት ተከታዮች ጸያፍ ተግባር ነውላችኋል። እልፍነሽ ሞገስ ከደብረዘይት።
ይድረስ ለፍኖተ ዴሞክራሲ የኢትዮጵያ ሬዲዮ። ሰሞኑን በደቡብ አፍሪካ በኢትዮጵያውያን ወገኖች ላይ እየደረሰ ያለው መከራ ሲሰማ በጣሙን ድብልቅልቅ ያለ ስሜት ተሰማኝ። ዘመኑ እየራቀ በመሄዱ ይመስለኛል እንኳን ያሁኖቹ የደቡብ አፍሪካ ልጆች ይቅርና የቀድሞቹም ቢሆን የኢትዮጵያን ውለታ የሚያውቁት የሚያስተውሱት አይመስለኝም። አብዛኛው ሰው የማንዴላ ኢትዮጵያ መምጣትንና ወታደራዊ ስልጣና ማግኘትን ብቻ ነው የሚያውቅ የሚመስለኝ። በወቅቱ ማለትም በ1950ዎቹ ማክተሚያ ላይና በ1930ዎቹ በወጣትነት እድሜ ክልል የነበርነው ተማሪዎችና ሰራተኞች በወቅታዊ ሁኔታዎች ላይ ሰፊና የሰከነው ውይይት ማድረግ የተለመደ ነበር። ባመቸን ሁኔታና ቦታ ሻይ እየጠጣን ወይ በእግራችን እየተጓዘን እንወያይ ነበር። በወቅቱ በአሜሪካ የሚመራው የኢምፔሪያሊስት ኃይል በቅኝ ከያዟቸው ሀገራትና በእጅ አዙር ቅኝ አገዛዝ ስር ካደረጓቸው ሀገራት ቀንበራቸውን እንዲያነሱ ህዝባዊ አመጾችና የሽምቅ ውጊያዎች በዓለም ዙሪያ ከፔሩ እስከ ቪየትናም ከሞሮኮ እስከ ደቡብ አፍሪካ ህዝባዊ ተጋድሎች ዜና ሳይሰማ የሚታደርበት ጊዜ አልነበረም። በወቅቱ የነበሩት የዩኒቨርሲቲ ተማሪዎች ቅኝ አገዛዝንና የእጅ አዙር ቅኝ አገዛዝን በብሮቻቸው በማወገዝ የትግል አጋርነታቸውን አስመስክረዋል። ታዋቂው ድምጻዊ የዓለማየሁ እሸቴ ያጠቁር ግስላ ደም ሸቶታል የሚለው ዘፈን ግጥም የጸጋዬ የደብተራው መሆኑን ማስታወሰው ዳለው። በወቅቱ የደቡብ አፍሪካ ተማሪዎች ሰራተኞች እንዲሁም በ ኢኤንሲ የሚመሩ ህዝባዊ አመጾችን ስንከታተልክ እንደራሳችን ጉዳይ አድርገን እንደነበር ትዝ ይለኛል። የዛሬ 40 አመት በደቡብ አፍሪካ በገዢዎቹ ዘረኛ ነጮች ለተቃውሞ በወጡ የሶዌቶ ተማሪዎች ያደረሱት እልቂት በስሜት ማወገዛችን አይረሳኝም። የሮዴሺያ ማለትም የዛሪዋ ዚምባብዌ፣ የአንጎላ፣ የጊኒ ቢሳው፣ የሞዛምቢክ ወዘተ ህዝባዊ አመጾችን በቀጥታ እንደራሳችን አመጽ አድርገን የመንፈስ ድጋፋችንን እንቸራቸው ነበር። የቪየትናም የነጻነት ፍልሚያን ከመደገፋችን በዛት እያንዳንዷን የቪየትናምን ግዛት ማወቅ ችለን እንደነበር ይታወሰኛል። ይሁሉ ያወሳውት በደቡብ አፍሪካ የሚነሱ የጥላቻ አመጾች ኢላማቸው መጤዎች በአጠቃላይ ቢሆንም ኢትዮጵያውያኑ ላይ በተለይ ማነጣጠራቸው የተለያዩ ምክንያቶች ሊኖሩት ይችላል። ግን የዚህ ሁሉ መንስኤ በአሁኑ ወቅት ደቡብ አፍሪካን እየገዛ ያለው ጨቋኝ አገዛዝ ነው እላለሁ። ደቡብ አፍሪካም ሆነ በሌሎች የአፍሪካ ሀገራት የሥራ አጥነት ችግር ሰማይ ደርሷል። የኤንሲ ካድሬዎች ህዝብን ተቃውሞ አቅጣጫ ወደ ስደተኞች እንዲሆን እየሰሩ መሆናቸውንም ሰምቻለሁ። መጤዎቹ ማለትም ከተለያዩ የአፍሪካ ሀገራት በዋነኝነት በፖለቲካ ምክንያት የተሰደዱ ደቡብ አፍሪካውያን ሊሰሯቸው የሚችሉትን እንደያዙባቸው በመቀስቀስ የጥላቻ ዘመቻ ያራገቡ ስደተኞች ላይ ግፍ እንዲፈጸም ከጀርባ ሆነው ያራግባሉ የሚል ነገር ሰምቼ በጣም አዘንኩ። ከኢትዮጵያ የሚሰደዱ በሐራሪው ጭራቂ ታሰራሉ። ለዚምባብዌ ነጻነት ድጋፍ የሰጠው በሙጋቤ እንዲቀመጥ የደረገው ጭራቁ ኮሎኔል ሳይሆን የኢትዮጵያ ህዝብ ነው። ድጋፍ የተደረገው የኢትዮጵያ ሀብት ነው። ሙጋቤ የኢትዮጵያን ጣላት አስቀምጦ ቀፈታን በማድረጉና ሰልፉን ከአረመኔው ነፍሰ ገዳይ ጋር በማድረጉ የዚምባብዌ ህዝብ ብቻ ሳይሆን የኢትዮጵያም ህዝብም ጣላት እንደሆነ ወደማይቀረው ጉርጓሩ ሊከተት አንዳሙስ ቀርቶታል። ዛሬ የኢትዮጵያ ወጣቶች ለስደት በሄዱባቸው መንገዶች ሁሉ የመከራ ጽዋ እንዲቀምሱ መደረጉ የኢትዮጵያ ህዝብን እጆች አመድ አፋሽነት የሚያሳይ ነው። ስደተኞቹ በሚጓዙባቸው መንገዶች ሁሉ በህዝብ ደም የታጠቡ አምባገነኖች የነገሱባቸው በመሆኑ ስቃቸውን ይደራርበዋል። እኔ በዚህ ደብዳቤ በአውሮፓና በአሜሪካ የምትኖሩ ኢትዮጵያውያን ሁሉ በየትኛውም የዓለም አካባቢ በኢትዮጵያውያን እየተፈጸመ ያለውን ግፍ በማውገዝ ዘመቻ ማካሄድ የግድ ይላልና አስቡበት። እነዚህ ዛሬ ስደትን አማራጭ ያደረጉ ወጣቶች አንዳንዶቹ እንደሚሉት የኢኮኖሚ ስደተኞች ብቻ አይደሉም። ዋናው የስደት ሰበባቸው የወያኔ የዘር ፖለቲካ መሆኑን ለዓለም በስፋት ማስገንዘብ ይጠይቃል። ስደተኞች ተዘረፉ፣ ታሰሩ፣ በእሳት ተቃጠሉ፣ በጥይት ተገደሉ ወዘተ የሚሉ ዜናዎችን ከሰማን በኋላ ምን መደረግ አለበት በሚለው ላይ ሰፊ ንግግር ማድረግ ይጠይቃል። ለኢትዮጵያውያን ፍቱን መዳኒቶች እኛው ኢትዮጵያውያን ነን እላለሁ። አስቡበት። ተባብረን ድምጻችንን ካሰማንና የትግል ስልታችንን አቀናጅተን ከተመምን ወያኔን በአንድ አፍታ እንክትከት እናደርጋለን። አክሊለ ነኝ ከሐረር።
አድማጮቻችን፣ እኛም ለዛሬ ያደረግን የደብዳቤዎች አንድ ፕሮግራማችንን በዚሁ እናጠቃልላለን። ሳምንት እስክንገናኝ ደህና ቆዩን። ሞትና ቅዳሴ ነፍስና ውዳሴ ለማዕት ሆንክና ላስብህ ተነሳው በትዝታህ ግርሻ ውስጤን እያሳሳው ትላንትን ተርፌ አንተ ለኔ ሞተህ ካንተ ሞት ዘለላ አንጓን አስተርፌ ሞትህን ተጽፌ ማህሌት ቆምኩልህ በእንባ ጸናጽል አንተ የኔ አላፊ እኔ ያንተ ቅጽል ትዝ ትለኛለህ የነበረህ ስሜት ከበራሪው ጥይት ልብህ ውስጥ ያደረው የጠበቀው እውነት ትዝ ትለኛለህ ዛሬ አንተ የለህም አንተ ሟች መስዋዕት እኔ ደሞ ቋሚ ልክህን ገጣሚ ለሞትህ ሰዳሪ የቀኔ ዘራፊ አንጓና ምቼትን ለፈሰሰው ደምህ ለነፍስህ ጠላፊ ይኸው ጊዜ ክፉ እኔ ቋሚ ሆኜ አንተን አበው አርጎ ያሳለፍነው ነገር ከደም ስሬ ሰርጎ ባይ የመጣ እልሄ የመጣ መሃል ላይ ትዝታህ ተንጦ የወጣ ከግጥምም ግጥም ሞትህን ገጠምኩት የቋሚ ሟች ሁኜ ትዝታህን ኖርኩት የዘጻት ልጆች ነጻነትን ብለን በንጹህ ልቦና ናፍቀን አዲስ ዘመን ከነአን ልንገባ አስኳላውን ከበን መዝሙር ስናሰማ መምና ጓጉን ቸርቅ ማልናን በጣ ፍቅራችን ነበረ ጣዳስን የቀጣ የዘጻት ልጆች ንጣነትን ያልን ኮሮጆው ተቀዶ በደም የታጠብን ለዚያች ጥቁር አፈር ልጆቿ ነበርን ልጆቿ ነበርን ተስፋን የሰነቀን በቀን በጠራራ በጥይት ያለቀን ዘራችን ተቆጥሮ እግርና እጃችን ፍጥኝ ተጠፍሮ በየመጣ ጎሪያው የተወረወርን ልጆቿ ነበርን አሻጋሪው ነብይ ህዝቦቹን ረስቶ ለበርጩማ ጥጃ ባድዋዎች ምድር ጽናቱ ተፈቶ ለያውም ትላንትና በዚያ በጠራራ የፈሰሰው ደምህ ካፈሩ ሳይጠራ የሞትህ ትዝታ ገና ሳያባራ ከምርጫ ዘመቻ ተርቅ አደባባይ ድንኳኑን ሲተክል ተመቃብርህ ላይ እሱን ተከትለህ መሞትህን ሳስብ አጥንቴን ቢበላኝ ልቤ ውስጡ ቢላብ አንተ አፈር ሆነህ ቀየው ላጭበርባሪ ሲሆን ለደላላ እውነትም ሀገሬ የሞተልሽ ቀርቶ የገደለሽ በላ ከማለት በስተቀር ሌላ ምን እላለሁ እንጂማ ለጊዜ አመት ለመቁጠሪያ መቶ አመት አለፈን ባድዋ ስንኮራ
ከብየተነካ